ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ አርብ ጥቅምት 23 2011 ዓመተ ምህረት ፕሮግራማችን ጀመረ።
ማንነታቸው ያልታወቀ ታጣቂዎች በቅማንትና በትግራይ ተወላጆች ላይ ጥቃት አካሄዱ ተባለ። ዝርዝሩ በዕለቱ አብይ ርዕስ ይቀርባል።
ታሪካዊው የአባ ጅፋር ቤተ መንግስት ሊታደስ መሆኑ ተገልጿል።
Much like the rock hewn churches of Giralta and Lalibela, the walled city of Harar, the fortified settlements and terraces of Komso, and the castles of Gondar.
እንደ ገራአልታና እንደ ላሊበላ የዓለት ፍልፍል አብያተ ክርስቲያን፣ እንደ ግንብ ከተማይቱ ሐረር፣ እንደ ኮንሶ የካባ አጥር መኖሪያዎችና እርከኖች፣ እንደ ጎንደርም አብያተ መንግሥት ሕንፃዎች ሁሉ የአባ ጅፋር ቤተ መንግሥትም የኢትዮጵያን የማይታመን የባህል ስብጥር ያሳየናል። እናም እንዲህ አይነቱ ኅብረት ስብጥር የጋራችን የኩራት ምንጭ በመሆኑ ከፍ አድርገን በሐሴት ልናከብረው የሚገባ እንደሆነ ያስታውሰናል።
በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክ ሬነር በስፍራው ተገኝተው ያደረጉት ንግግር ነው። መጽሔት ዘገባ ያክልበታል።
ኤርትራውያንን ጨምሮ እስራኤል ውስጥ ከ40,000 በላይ አፍሪካውያን ስደተኞች መኖራቸው ታወቀ። በዚህም ላይ ዘገባ ይኖረናል።
ዛሬ አርብ ሁለተኛው አጋማሽ መደበኛው አፍሪካ በጋዜጦች ይቀርብና በሰዓት አስገዳጅነት ከትናንት ወደ ዛሬ የፈሰሰው ባህልና ማህበረሰብ ይሰማል።
ሰላም ጤና ይስጥልን አድማጮቻችን፣ እንደምን አምሽታችኋል? የምናስተናግዳችሁ ቆንጅት ታየና
እኔም አዲሱ አበበ ብቻችን ላስቴብዬ ነው።
እውነት
ነው። ለአራት ሰዓት እናስተናግድ እናመሻለን።
ዛሬ ፕሮግራማችንን የሚመራው ንጉሱ ታምሬ ይሆናል።
የቴክኒክ መሐንዲሱ ደግሞ ቮይቴክ ነው። አሁን ወደ ዜናው እናልፋለን።
በቋራ ወረዳ ደላጊ ከተማ በቅርቡ ብዛት ያላቸውና ማንነታቸው ያልታወቀ ታጣቂዎች ወረራ አካሂደው በትግራይና በቅማንት ተወላጆች ላይ ያነጣጠረ ጥቃት ማድረሳቸው ተዘግቧል። በምሽቱ አብይ ርዕስ ዘገባ ይኖረናል። ታሪካዊው የአባ ጅፋር ቤተ መንግስት ከእርጅና ብዛት በመጎዳቱ እድሳት እንደሚያስፈልገው በተደጋጋሚ ጥሪ ሲቀርብ ቆይቷል። ዩናይትድ ስቴትስ ከኦሮሚያ ብሔራዊ ክልል መንግስትና ከባህልና ቱሪዝም ሚኒስቴር ጋር ተባብረው እድሳቱን ለማካሄድ በተስማሙበት መሰረት ፕሮጀክቱ ዛሬ በይፋ ተጀምሯል። በጅማው ስነ ስርዓት ላይ በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬነርም ተገኝተዋል። ዘገባ ይኖረናል።
እስራኤል ጥገኝነት ፈላጊ አፍሪካውያንን አስገድዶ ከሀገሯ የማስወጣት ፖሊሲዋን ቀይራለች። ይሁን እንጂ ከ40,000 በላይ ስደተኞች ጥገኝነት ጠይቀው እንዳልተፈቀደላቸው ታውቋል። በመጽሔት ዘገባ ይኖረናል።
ቱርክ ኢስታንቡል ሳውዲ አረቢያ ቆንስላ ውስጥ የተገደለውን ጋዜጠኛ ጀማል ካሽቾጂን አስከሬኑን በቀላሉ ለማስወገድ እንዲመች ብለው ቆራርጠው ወደ ፈሳሽነት ቀይረውት ነበር ሲሉ አንድ የቱርክ ፕሬዝደንት አማካሪና የሟቹ ጋዜጠኛ ጓደኛ መናገራቸውን የቱርኩ ሀሪየት ጋዜጣ ዘገበ። በደረሰን መረጃ መሰረት አስከሬኑን ከማስወገዳቸው አስቀድመው ቆራርጠው ወደ ፈሳሽነት ቀይረውታል ሲሉ ያሲን አክታይ ለጋዜጣው እንደተናገሩ ነው የተገለጸው። የሳውዲ መንግስት ጋዜጠኛው በኢስታንቡል ቆንስላ ውስጥ መገደሉን ሲያስተባብል ቆይቶ በኋላ ደግሞ ታቅዶ ሳይሆን በአፈንጋጭ ወይም በጋጠወጦች እጅ በድንገት ሕይወቱ ጠፍቷል የሚል ማብራሪያ እንዳስከተለ ይታወሳል። ባለፈው ሳምንት ደግሞ የሳውዲ አቃቤ ሕግ ሳኡድ አልሞጄብ ግድያው ሆን ተብሎ በእቅድ የተፈጸመ እንደሆነ ተናግረዋል።
የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ሕጋዊ ሰነድ ስለሌላቸው የውጭ አገር ፍልሰተኞች ፍርሃት የሚያቀጣጥል መግለጫ መስጠታቸውን እንደገና ተያይዘውታል። በደቡብ ድንበር በኩል ለመግባት እየተጓዙ ያሉትን ጥገኝነት ጠያቂዎች ቁጥር በከፍተኛ ደረጃ የሚገድብ አስፈጻሚ ትዕዛዝ በሚቀጥለው ሳምንት ውስጥ እንደሚያስተላልፉም ዝተዋል። ፕሬዚዳንቱ ትናንት ሐሙስ በሚዙሪ ክፍለ ሀገር ኮሎምቢያ ከተማ በአንድ የፖለቲካ ስብሰባ ላይ ባደረጉት ንግግር ዩናይትድ ስቴትስ ውስጥ ለተወለደ ማንኛውም ሰው የአገሪቱን ዜግነት የሚያረጋግጠውን የሕገ መንግሥቱን 14ኛ ማሻሻያ እቀይራለሁ በማለት በተደጋጋሚ ተናግረዋል። ነፍሰ ጡር የውጭ ሀገር ሴቶች ልጆቻቸው አሜሪካዊ ዜግነት እንዲያገኙ የሚመጡበት የወሊድ ቱሪስትነት ያሉትን እንደሚቃወሙ ፕሬዝዳንቱ ተናግረዋል። የህገ መንግስቱን 14ኛ ማሻሻያ በአስፈጻሜ ትዕዛዝ መቀየር እንደሚችሉም ገልጠዋል። ይሁን እንጂ የህግ ተንታኞች ህገ መንግስቱን በቀላሉ በማስፈጸሚያ ትዕዛዝ መቀየር እንደማይቻል አጥብቀው ይሞግታሉ።
አድማጮች ዜናም ይተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ፓኪስታን ውስጥ የነብዩ መሐመድን ስም አራክሳለች ተብላ የተከሰሰችው ክርስቲያን ሴት በዚህ ሳምንት በሀገሪቱ ጠቅላይ ፍርድ ቤት በነጻ መሰናበቷን ተከትሎ አክራሪ በሆኑ እስላማዊ ቡድኖች የተጀመሩ የተቃውሞ ሰልፎች ዛሬም ለሶስተኛ ቀን ቀጥለዋል። ኤሽያ ቢቢ ከወንጀሉ ነጻ ነች የሚለው የፍርድ ቤቱ ውሳኔ ከትናንት በስቲያ ረቡዕ እንደተሰማ በሀገሪቱ ዙሪያ የተቃውሞ ሰልፍ ተቀስቅሷል። ታህሪክ አላባይክ ያረሱል አላህ የተባለ ቡድን ሌሊቱን በሀገሪቱ ዙሪያ ባሉ ከተሞች መንገዶችን ዘግቶ ከፖሊሶች ጋር ተጋጭቷል። በአንደኛው ግጭት ከተቃዋሚዎች አንዱ ጥይት ሲተኩስ በተንቀሳቃሽ ስልክ ላይ የተቀረጸ ቪዲዮ ያሳያል። ግጭቱን የቀሰቀሰው አወዛጋቢ በሆነው የሀገሪቱ የሃይማኖት ማጉደፍ ህግ እንደ አውሮፓውያን አቆጣጠር ከ2010 ዓ.ም ጀምራ የሞት ፍርድ ተበይኖባት ታስራ የቆየችው ኤሽያ ቢቢ የተባለችው ሴት ያቀረበችውን የይግባኝ አቤቱታ ጠቅላይ ፍርድ ቤቱ መቀበሉን ተከትሎ ነው። ቢቢ የሚጠጡት ውሃ ብሰጣቸው ክርስቲያን በመሆኔ አንጠጣም ካሉኝ ሴቶች ጋር በተፈጠረ ጭቅጭቅ በሐሰት ተወንጅዬ ነው ስትል ነው ይግባኝ ያለችው። ዛሬ አርብ ሌሎችም ሃይማኖታዊ ቡድኖች በሰላማዊ መንገድ ለተቃውሞ ወጥተዋል። የፓኪስታን መንግስት ከዚህ ጉዳይ ጋር የተያያዙ የቴሌቪዥን ዘገባዎች እንዳይተላለፉ ማገዱና በበርካታ ከተሞች የተንቀሳቃሽ ስልክ አገልግሎት እንዲቋረጥ ማድረጉን የተዘገበው በሀገሪቱ ዙሪያ ትምህርት ቤቶች መዘጋታቸውና ሰራተኞች ከስራ ቀርተው ቤት ውለዋል ተብሏል። ቀደም ሲል ታሪክ የተባለው ቡድን መሪዎች ከወንጀሉ ነጻ መሆኗ የተፈረደላት ሴትና ፍርዱን የሰጡት የጠቅላይ ፍርድ ቤቱ ዳኞች እንዲገደሉ፣ በህዝብ የተመረጠው የሀገሪቱ መንግስት ከስልጣኑ እንዲገለበጥ እንዲሁም በጦር ሰራዊት ውስጥ አመጽ እንዲነሳ ጥሪ አድርጎ ነበር። ያን ተከትሎ ትናንት ጠቅላይ ሚኒስትሩ ኢምራን ኻን በብሔራዊ ቴሌቪዥን ጠንካራ መግለጫ አስተላልፈዋል። ትናንት ማታ ግን መንግስቱ አቋሙን ለስለስ በማድረግ ተቃውሞውን በሰላማዊ መንገድ ለመፍታት እየተደራደረ ነው ሲል አስታውቋል።
አዲሱ የፓኪስታን ጠቅላይ ሚኒስትር ኢምራን ኻን በቻይና የአራት ቀናት ጉብኝት ጀምረዋል። ጠቅላይ ሚኒስትሩ ባለፈው ነሐሴ አጋማሽ ላይ ስልጣን ከያዙ ወዲህ ቻይናን ሲጎበኙ የመጀመሪያ ጊዜያቸው ነው። የገንዘብ ቀውስ ላይ ያለው የፓኪስታን መንግስት ከውጭ ሀገሮች እርዳታ ለማግኘት እየሞከረ ሲሆን ዓለም አቀፍ የገንዘብ ድርጅትም ዕዳ መክፈያ እንዲሰጣት እየተደራደረ ነው። የፓኪስታኑ መሪ ዛሬ ከቻይናው ፕሬዝዳንት ሺ ጂንፒንግ ጋር የተወያዩ ሲሆን አገራቸው ከባድ የኢኮኖሚ ችግር ላይ ያለች መሆኑን ተናግረዋቸዋል። እሳቸውም ይህኑ የቻይና መሪ በፓኪስታን የሚደረግ እርዳታ ይኖር እንደሆነ በጋዜጠኞች ፊት የተናገሩት ነገር የለም። ይሁን እንጂ የቻይና ፕሬዝዳንት ለሀገራቸውና ለፓኪስታን ግንኙነት ያላቸውን ቁርጠኝነት ገልጠው ትስስራቸውን ዘላቂ ስትራቴጂያዊ አጋርነት ሲሉ ጠርተውታል። ፓኪስታን ከአሁን ቀደምም የዕዳ ስረዛ ጉዳይ ገጥሟት የሚያውቅ ቢሆንም የአሁኑ ዓለም አቀፉ የገንዘብ ድርጅት እንዲሰርዝላት የጠየቀችው የ8 ቢሊዮን ዶላር ዕዳ ከፊተኞቹ ይልቅ የተወሳሰበ ነው። ሀገሪቱ ከቻይና ግዙፍ የመሠረተ ልማትና ንግድ መርሃ ግብር በተያያዘ ያሉባትን ዕዳዎች መክፈል የመቻሉ ጉዳይም ጥያቄ አስነስቷል። ከዚህ ውስጥ አንደኛው በ60 ቢሊዮን ወጪ የተወጠነው የቻይናና ፓኪስታን የኢኮኖሚ ጎዳና የተባለው ፕሮጄ መሆኑ ተገልጧል። በሌላ በኩል ዋሽንግተን በእርሷ የሚደገፈው IMF ለፓኪስታን የቻይናን ብድር የምትከፍልበት ገንዘብ መስጠት እንደሌለበት አጥብቃ አሳስባለች።
በመጨረሻም የመን በከፍተኛ ፍጥነት ቁልቁል እየሄደች ነው ያሉት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ዓለም አቀፉ ማህበረሰብ ብጥብጡን አስቁሞ የተደቀነውን መቅሰፍት እንዲከላከል ተማጽኖ አቅርበዋል። የጦርነቱ መቀጠል በየመን ህዝብ ላይ የሚያስከትለው መዘዝ እጅግ የከፋ ነው ያሉት ዋና ጸሐፊው ውጊያው እንዲቆም አጥብቀው ነው ያሳሰቡት። በሰብአዊ ገጽታው ዘርፍ ደግሞ 14 ሚሊዮን የመናውያን የከበደ ረሃብ እንደተደቀነባቸው ጉተረሽ አስታውቀዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
በዜና የጀመረው ፕሮግራማችን በ19 እና በ5 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል።
በድጋሚ መልካም ምሽት እንላለን። የምናስተናግዳችሁ ቆንጂት ታዬና
አዲሱ አበበ ነን። አሁን የዕለቱ አብይ ርዕስ ይዘገባል።
በቋራ ወረዳ ደላጊ ከተማ በቅርቡ ብዛት ያላቸውና ማንነታቸው ያልታወቀ ታጣቂዎች ወረራ አካሂደው በትግራይና በቅማንት ተወላጆች ላይ ያነጣጠረ ጥቃት አድርሰዋል መባሉን መነሻ በማድረግ አስተምስ ጋናው የሚከተለውን ዘገባ አስተላልፋለች።
ሰሞኑን በመዕራብ ጎንደር ዞን ቋራ ወረዳ ገለጎ ከተማ ውስጥ ማንነታቸው በውል ያልታወቁ ቡድኖች ጥቅምት 21 ቀን ከምሽቱ 4 ሰዓት አካባቢ በከተማዋ ግጭት ፈጥረው ነበር የሚል ጥቆማ ከአካባቢው ነዋሪዎች ደረሰኝ። እኔም የመረጃውን እውነትነት ለማጣራት ወደ ቋራ ወረዳ ገለጎ ከተማ ስልክ ደውዬ በንግድ ስራ የሚተዳደሩትን አቶ አግማስ አብርሃን አገኘኋቸው።
ተራላቾች አሉና እዚህ አካባቢ እነሱ እንደምን በሚል በህዝብ ጥያቄ ነበር። ከዛ ጋር ተይዞ የተወሰነ ነገር መሰለኝ።
ማን ነው ጠያቂው? በህዝብ ስትል እስኪ አብራራልኝ።
ያማራ ቢርግ ይከበር እነሱ ተላላኪ ይጥልን በሚል ጥያቄ ነበር።
የህወሓት ተላላኪዎች እነማን ናቸው?
ኮማንዶች ናቸው።
በኮምፕ
የሚተፋቀሱ ኮማንዶች ነበሩ እና በመንግስት ስራ ዘው በዛው ውስጥ ነው የሚንቀሳቀሱና እነሱ ይቃንደም ጥያቄ ላይ የተጠየቀው በዛ መካከል ወጣቶቹ ተነሳስቶ ግርግር ፈጥሮ ነበር። ያንንም ወደ እንዲዘን ተደርጓል።
ወጣቶቹ የህወሓት ተላላኪ ናቸው ብለው ቅማንቶቹን የፈረጁበት ምን ተጨባጭ ነገር አለ?
አማራ አያ ነው አማራ ነው ምንም ማመጣ ምን ግጭቱ እንዲነሳ በዚህ ስም የሚፈልጉ ኃይሎች ነበሩና እነሱ ጋራ ወጣት እንዳነሱ ለመጋጨት ሞክሮ ነበር። እኛ ደግሞ የተጠየቀው በአማራው በኩል እንደነዚህ አይነት ሰዎች ይሄዱልን ነው ምን ጥያቄ ነው ተነስተ ነበር። አዛ ጋር ተይዞ ትንሽ ግጭት ሊነሳ ነበረ። ዞሮ ዞሮ ግጭት አሁን ነበር።
ከዚህ በፊት የሆነ ማስታወቂያ ነገር የተለጠፈ ነገር ነበረ መሰል
ነው የተለጠፈው። እነዚህ ሰዎች ሊያዳጭ የተቀመጡ ሰዎች ይሁንልን ምን የመንግስት ሰራተኛ የሆኑ በኮንፊደንስነት በቅማንትነት ብሔርተኝነት ያላቸው በኮንፊ የሚንቀሳቀሱ መንግስት ሰራተኛ ብቻ የሆኑ ይሁንልን የሚል የተለጠፈ ነበረ። ይህ ነው ሌላ ነገር የለውም። ነዋሪውንም የከተማ ነዋሪውንም ሌላውንም ሰዎችን አይነካም።
ግን ለምን መንግስት ሰራተኛው ላይ ያነጣጠረ?
ሞባይል መግጫና ከዘራ የሚባሉ ቀበሌዎች ላይ ለስድስት አመት ለሰባት አመት ግብር ገብረው አያውቁም። ይህ ጥያቄ አስከናል። እነዚህ ደግሞ በድሮ በነበረው የህወሓት እንትን ላይ ግብር ማይከፍሉ የነበሩ ስለሆነ ግብር ይከፍሉልን፣ ግብር ካልከፈሉ ደግሞ እኛ በሚከፍለው ግብር የእነሱ ልጅ ሊማሩ አይችሉም። እንዳይከፍሉ እያደረጉ ያሉትም የመንግስት ሰራተኛ በቦታው ላይ የተቀመጡ የመንግስት ሰራተኞች ናቸው በሚል ይህንን እያደረጉ ያሉ ገቢዎች ላይ የተቀመጡ ንግድ ላይ ያሉ የተለያዩ ያሉ የቅማንት ብሔረሰብ ስለነበሩ ንግድን ተከታትሎ ይዞ እንደ ንግድ ፍቃድ መስጠትና ግብር እንዲከፍሉ የማድረግ ስራ የማይሰራበት በዚህ ምክንያት ነው በሚል ነው በአማራ ወረዳ ብቻ ላይ እየተደረገ የነበረ እና በዚህ ጋር ተያይዞ ተነሳስቶ ነው ወረቀት እንዲለጠፍ የነበረ ትክክል ነው። እዚህ ጋር ተነስቶ የዞናችንም ችግሩን አውቆት ሂዶ ግብር እንዲከፍሉ ለማድረግ ሲሄዱ ግብር አስከፋዩ ሲሄዱ የታጠቀ ኃይል አላስገባቸው ያለ እነሱ የታጠቁ ናቸው። ስለዚህ እስካሁን ድረስ የሆነ ነገር የለ። እስካሁንም ግብር አይከፍሉም። እኛንና በእኛን አገውና ብሔር አገው ብሔር ጉንዝ ብሔር ጥባት ብሔር እያሉ ከማጣላት ሌላ የሚሰሩ ስራ ይወልዳል።
ግን በመንግስት ስራ ውስጡ ነው ከአገው እና ከተለያዩ ብሔሮች ጋራ እያጋጩ ስለሆነ እነዛ እንዲወጡ ማህበረሰቡ ጠይቋል
እንጂ ትግራይ ተወላጆች ላይ ምንም የደረሰ ነገር የለም።
ምንም የደረሰ ነገር የለም።
አንድ የትግራይ ተወላጅ ለአሜሪካ ድምጽ እንዳስረዱት ግን ጥቃቱ በእነርሱም ላይ ያነጣጠረ እንደነበር ይናገራል።
እና ለምን እየተደጋገመና አለና ሰውየው እንደሐንደት ተቃዩ ከተደቀየ ለታዋቂው ማለት ነው ገበና በርከና
ምንም ሳናስበውና ሳንዘጋጅ በድንገት ከየቀበሌው በቡድን በቡድን በመሆን ተሰባስበው የተጋሩና የቅማንት ንብረቶችን ግማሹን ዘርፈው ግማሹን ውጭ አውጥተው አቃጠሉት። እምንኖረው ሱቅ ውስጥ ስለሆነ አሁን ምንም የለንም፣ ወድሟል። ጭንቀት ላይ ነን። 4 ሰዓት ተኩል ላይ ጀምሮ ከንጋቱ 10 ሰዓት ላይ ነው ጥቃቱ ያቆመው።
የቅማንት ማህበረሰብ ተወላጅ የሆነውና ግጭቱ ከተፈጠረ በኋላ ጭልጋ ከተማ እየኖረ እንደሆነ የገለጸልኝ ኃይለ ማርያም አባተ በማንነት ላይ ያተኮረ ጥቃት ነው የተፈጸመብን፣ ጉዳት አድራሹ ግን ይሄ ነው ብሎ ለመናገር አስቸጋሪ ነው ይላል።
እኔ ከቅማንት ብሔረሰብ ነኝ እና ስለዚህ ያው ግጭቱ ብሔር ተኮር ተደርጎ ነው ግጭቱ መንስኤ። የችግር ከመከሰቱ በፊት አንድ ለሶስት ቀን ያክል የሆነ ማስታወቂያ ወጥቶ ነበረ፣ ውጡ የሚል ያው የአጠቃላይ ቅማንት ብሔር ና የትግሬ ብሔር ነክ ያላችሁ ሰዎች ለቀጥታ ሰሽን ቀን መውጣት ካልቻላችሁ እርምጃ መስዳለ የሚል ነገር ነበረ። በጣም ብዙ ንብረቶች ወድመዋል። ወደ 5-6 ሰዎች አካባቢ ላይ ጉዳት ተደርሷል። ጉዳት ሲባል ደብደባ ጉዳት ማለት ነው። አንድ ሰው ሞቷል።
ይህን ጉዳት ያደረሰው ግማን ነው? የብሔር ነው ብለኸኛል ቀደም ብለህ።
አዎ የብሔር ነው። ከዚህን ቀን እስከዚህን ቀን ድረስ መውጣት መቻል አለባችሁ ነው መልእክቱ። እንግዲህ ያው የብሔር ነው ብለን መውጣት የቻልነው እኛ።
ማን ነው ጸሐፊው?
ጸሐፊው እንግዲህ በውል ያልታወቀ ምናልባት በውል ማንስቶ እንደሚሰጥ አናውቅም። የለጠፈውን አካልም በውል ለይተን ማወቅ አልቻልንም። ሌሊት የተለጠፈው ወረቀት ስለዚህ ማን እገሌ ነው ብለን እንትን ማለት አንችልም። በማተብ ያረፈ ወረቀት እስካልሆነ ማለት እስካልሆነ ድረስ ማተም ላይ ያረፈ ጽሁፍ እስካልሆነ ድረስ የእገሌ ነው የጻፈው ብለን መፈረጅ የምንችልበት ሁኔታ የለም።
ቀደም ብዬ ቃለ መጠየቅ ያደረግኩላቸው ሰዎች የቅማንት ማህበረሰብ አባላት የሆኑ የመንግስት ሰራተኞች ላይ ብቻ ነው ይላሉ። እና ይሄ ደግሞ ከማንነት ጥያቄው ጋር የሚያገናኘው ነገር ያለ አይመስለኝም።
የማንነት ጥያቄ ብቻ ሊሆን አይችልም ተብሎ ማለት የመንግስት ሰራተኛ ብቻ ነው ሊወጣ የተአሰበው። ስለዚህ ሌሎች አርሶ አደሮች የቅማንት ብሔሮች አልተነኩም። ይሄ ከሆነ ደግሞ የማንነት ጥያቄ አይመስልም። ከሆነ ምናልባት 5-4 ልጆች ተጎድተውብናል ማለት አራት ባለሀብቶች ማለት ነው። መንግስት ሰራተኛ ያልሆኑ አራት ባለሀብቶች በተጨባጭ አንድ እንዳልክ የሚባል ዘውዲቱ የምትባል ዘውጭ ጋሻው የሚባል እነዚህ ሰዎች ምንድን ነው የሚሰሩት የሚባል፣ አንደኛው ፔፕሲ ማከፋፈል የሚችል ነው። አንደኛው ዋሊያ ማከፋፈል የሚችል ልጅ ነው። ሌላው ጎሚና ማለት ጎሚሳ ሰራ ልጅ ነው። ከዛ ውጭ ባለው ደግሞ ምግብ ከፍታ ሰራ ልጅ ናቸው። እነዚህ ጉዳት ላይ የደረሰ ማለት ነው። ስለዚህ እነዚህ ሰዎች የመንግስት ሰራተኛ ናቸው ብለን መፈረጃችንም አሁን ባልቸው አግባብ ማለት ነው።
ቀደም ብለህ ስትነግረኝ እንግዲህ የትግሬና የቅማንት ማህበረሰብ ለቃችሁ እንድትወጡ የሚል ነው ብለኸኛል። እና ትግሬዎችም ተጎድተዋል?
አዎ ተጎድተዋል። አንድ ልጅ ሞቷል። ትግሬ የሚገርምሽ ማርች አንድ ልጅ ከትግሬ ልጅ ሞቷል።
የቋራ ወረዳ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ፈጠነ ጌጡ በበኩላቸው በህዝቡ ዘንድ የተነሳው ጥያቄ የመልካም አስተዳደር ችግር እንደሆነና የማንንም ብሔር የማይወክሉ ለዘረፋ የቆሙ ኃይሎች ናቸው ይላሉ።
አንዳንድ በሬ ወለድ ወሬዎች አሉ። እነዛ በሬ ወለድ ወሬዎችን መነሻ አድርገው ነው እንግዲህ ህብረተሰቡ ያ ጥያቄው አለው። ግን ይህን ጥያቄ መነሻ ማድረግ ሌላ ለዘረፋ የተቋቋመ ሀይል ነበረ። ያ ለዘረፋ የተቋቋመ ሀይል ነው ለሪት ላይ ናት ከምሸቱ 1 ሰዓት በኋላ 2 ሰዓት በኋላ የጀመረበት አገባብ ያለ እና ህብረተሰቡ ካቅሙ በላይ ነው የሆነው። ማይን አማራ ህዝብም ራሱን በጎ እየተጎዳበት ጭምር ነው። አሁን አማራ ቅማንት ጎዳ፣ ትግሬ ጎዳው በዛ ደረጃ ላይ አላየው። እኔ አንዱ የቅማንት ተወላጅ ኮሚኒኬሽን ስራት ዛማት ነ
እሺ
እንግዲህ አመራሮቹ ሆኑ ማተኞች ችግር ያለባቸው ተገምግሞ ቅማንት ብቻ ሳይሆን ጥቅል እንደ ወረዳ ችግር ያለበት አመራር ባለሙያ ተገምግሞ እርምጃ ሊወሰድ ይገባል ዘሪን ተጻፈናል። በዛ ተግባብተን ተስማምተን ችግር እንዳይፈጠር ከወጣን በኋላ ወደዛ ውስጥ የተገባበት ነው ያለ። ከዛ በፊት ጋ 19 ማታ ላይ ያው ቅማንትና የትግሬ ተወላጆች በቅማንትና የትግሬ የመንግስት ሰራተኛና አመራሮች እጅግ ወጣ ማታ ላይ ማንሻ ላይ ተደቅፎ ነበር። ከተሞች ላይ አልፎ አልፎ ያን መነሻ ተደርጎ ማታ ላይ ተኩስ ነበር። ያው በነገታ ወደ የተወሰኑ ቀበሌዎችን መርጠን ትልልቅ ከተሞች ላይ ወደ 20 የሚሆኑ ግለሰቦች መጥቶ እንዲወያዩበት አብረን ነው የተዋየንበት አጋጣሚ ነበር እና በዛ ቅድም በገለጽኩበት አግባብ ተግባርተን ነው ማታ የተለያየ ነው። ይህን ተግባርተን የተለያየ የሚሆ ተለያየ በኋላ ግን ማታ ከምሸቱ ግምት ማታ 1 ሰዓት በኋላ 2 ሰዓት በኋላ ያ ችግር የተፈጠረበት እና ከአቅም በላይ ሆነ መከላከያ እንዲገባ ተደርጎ የተረጋጋበት ሁኔታ ነው።
በጉዳዩ ዙሪያ የክልሉ ኮሚኒኬሽን ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁንን በስልክ ለማግኘት ያደረግኩት ሙከራ አልተሳካም። እንዳገኘኋቸው እመለሳለሁ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን እናመሰግናለን። ወደ ቀጣዩ ዘገባ ስናልፍ ታሪካዊው የአባጅፋር ቤተ መንግስት ከርጅና ብዛት በመጎዳቱ እድሳት እንደሚያስፈልገው በተደጋጋሚ ጥሪ ሲቀርብ መቆየቱ ይታወሳል። ዩናይትድ ስቴትስ ከኦሮሚያ ብሔራዊ ክልላዊ መንግስትና ከባህልና ቱሪዝም ሚኒስቴር ጋር በመተባበር እድሳቱን ለማካሄድ በተስማሙበት መሰረት ፕሮጀክቱ በዛሬው ዕለት በይፋ ተጀምሯል። ጅማ ላይ በተካሄደው ስነ ስርዓት ላይ በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬይነር መገኘታቸውን ጠቅሶ ባልደረባችን ሙክታር ጀማል ቀጣዩን ዘገባ ልኳል።
የዚህን ጥንታዊ ቤተ መንግስት እድሳትን በተመለከተ የዓለም ቅርሶች ፈንድ ባለሙያዎች ተሳትፈውበት ጉዳዩን እንደሚከውኑ ተነግሯል። ይህንን ለማካሄድ መንግስታዊ ያልሆነው በአሜሪካ ሀገር የሚገኘው ወርልድ ፈንድ የሚባል ድርጅት ከኢትዮጵያ ቅርስ ጥናትና ጥበቃ ባለስልጣን ጋር በመሆን እንደሚያከናውነው በዛሬው ዕለት የስምምነት ፍርሚያ ተካሂዷል። የአባጅፋር ቤተ መንግስት እድሳት ስምምነት ውሉን የተፈራረሙት የፌዴራል ቅርስ ጥናትና ጥበቃ ባለስልጣን ዋና ዳይሬክተር አቶ ዮናስ ደስታና ከወርልድ ፈንድ በኩል ደግሞ ሚስተር ስቴቨን ቤትል ናቸው። አቶ ዮናስ ይህንን እድሳት ለማከናወን በቂ አስፈላጊ የሆኑ ጥናቶች በሙሉ እየተከናወኑና ያለቁ መሆኑን ጠቅሰው እንደ ሀገር ቅርሶቻችንን አድሰን የአባቶቻችንን ስምና ታሪክ መጠበቅ ግዴታ ይኖርብናልም ብለዋል።
ፕሮጀክቱን ሁላችንም እንደምንፈልገው ያህል ይህንን በጣም የምንኮራበት ግብረ ህንጻ ፈረንጆች አይደለም የሰሩልን፣ የኛው ወላጆች ናቸው የሰሩልን። ስለዚህ የኛ ሚና ከማንም በላይ ትልቅ ሊሆን የሚገባው ክብራችንንም ጭምር ለማስቀጠል ነው። ይህ ህንጻ በጣም አምሮበት ግን ፈረንጅ ነው የሚሰራው ከተባለ ልጆቻችን የሚኮሩበት ሳይሆን የሚያፍሩበትን ታሪክ ነው የምናስቀምጥላቸው። ስለዚህ ይሄ ስራ ሲሰራ እኛ ጋር የሌለ ሙያ ከሆነ ከየትኛውም የዓለም ጥግ ባለሙያ እናመጣለን እንጂ እኛ እጃችንን አጣምረን ሌሎች ሲሰሩልን ለምረቃ አይደለም ተመልሰን የምንመጣው።
ቅርሶችን በማደስና ታሪኮችን በማቆየት ረገድ ትውልዱ ብዙ መስራት እንዳለበት መልእክት ያስተላለፉት የኦሮሚያ ባህልና ቱሪዝም ቢሮ ኃላፊ ዶክተር ገረመው ሁሉቃ በበኩላቸው የኦሮሞ ህዝብ ሰፊ የሚዳሰስና የማይዳሰስ ቅርስ ባለቤት መሆኑን ጠቅሰው በተለይ የማይዳሰሱ ቅርሶችን በተመለከተ ትውልዱ ከአባቶች ማስቀረት ባለመቻሉ ታሪክ እየተረሳ መሆኑን አስጠንቅቀዋል። ሰፊ የሚዳሰሱ ቅርሶችን መልሶ አድሶ ለትውልድ ማቆየት ደግሞ ጠቀሜታው ሰፊ መሆኑን ዶክተር ገረመው አንስተዋል።
ብዬ ከሙኬሰት አልሆን አልወተራ የሮደር አምባ ካንኩኖንሱ
በየትኛውም ሀገር ከትውልድ ትውልድ ሲሸጋገር ቅርስ የሚንከባከብበት ምክንያት ያ ቅርስ እንዲሁ ተቀምጦ እንዲጎበኝ ብቻ ሳይሆን ያለፈው ማህበረሰብ ስልጣኔ በምን ደረጃ እንደነበረ ለማሳየትና ያለፈው ትውልድ የኖረበትን ዕውቀት የአሁኑ ትውልድ በመማር የበኩሉን አስተዋጽኦ እንዲያበረክት ስለሚረዳ ነው። የአባጅፋር ቤተ መንግስት ክነሂ ህንፃን በተመለከተ ከፍተኛ አድናቆት ያነሱት በኢትዮጵያ የአሜሪካው አምባሳደር ማይክል ሬይነር ሁላችንም ታሪካችንን የማቆየትና የመንከባከብ ግዴታ አለብን ብለዋል። የአባጅፋር ቤተ መንግስትም ታሪካዊነቱ ዘመን የማይሽረውና አልፍ አላፍ መሆኑንም አምባሳደር ማይክል ሬይነር አንስተዋል።
Much like the rock hewn churches of Garalta and Lalibela, the walled city of Harar, the fortified settlements and terraces of Komso, and the castles of Gondar, the Abajifar Palace.
እንደ ገራልታና እንደ ላሊበላ የዓለት ፍልፍል አብያተ ክርስቲያን፣ እንደ ግንብ ከተማይቱ ሐረር፣ እንደ ኮንሶ የካባጥር መኖሪያዎችና እርከኖች፣ እንደ ጎንደርም አብያተ መንግስት ህንፃዎች ሁሉ የአባጅፋር ቤተ መንግስትን የኢትዮጵያን የማይታመን የባህል ስብጥር ያሳየናል። እናም እንዲህ አይነቱ ህብረ ስብጥር የጋራችን የኩራት ምንጭ በመሆኑ ከፍ አድርገን በሐሴት ልናከብረው የሚገባ እንደሆነ ያስታውሰናል።
አባጅፋር የሀገራችን ስልጣኔ ማሳያ የነበሩ ሰው መሆናቸውን ያነሱት የፌዴራል ባህልና ቱሪዝም ሚኒስትር ዶክተር ሂሩት ካሳው ባህልን ከመንከባከብና ቅርስን ከመጠበቅ አንጻር ሀገራችን የህግ ማዕቀፎችን ያላት መሆኑን አንስተዋል። ከዚያው አንጻር የሥራ ትግበራውን በተመለከተ በትኩረት መሰራት እንዳለበትም ዶክተር ሂሩት አሳስበዋል።
እነዚህ መተካት የሌላቸው ከትውልድ ትውልድ ተላልፈው የኛ ትውልድ ላይ የደረሱ ከሌሎች የዓለም ክፍሎችን ያስተዋወቁን እና በመላው የሀገራችን ክፍሎች በተለያዩ ቦታዎች የሚገኙት ቅርሶቻችንን በሰው ሰራሽና በተፈጥሮ ምክንያት የተለያዩ አደጋዎች ተጋርጦባቸው ይገኛሉ። ይሁንና ሌሎች ችግሮች ለመፍታት መንግስት ለሀገራችን ቅርሶች ትልቅ ትኩረት በመስጠት ጥበቃና እንክብካቤ እንዲደረግላቸው የህግ ማዕቀፍ አውጥቷል።
ለአሜሪካ ድምፅ ለተጠናከረ ዘገባ ሙክታር ጀማል ነኝ ከጅማ።
ሙክታርን ለዘገባው እናመሰግናለን። የአፍሪካ መንግስታት በፍጥነት እያደገ ለሚገኘው የአህጉሪቱ ህፃናትና ወጣቶች ቁጥር የሚመጥን ኢኮኖሚያዊና ማህበራዊ እርምጃዎችን ካልወሰደ አፍሪካ ከፍተኛ ችግር እንደሚገጥማት አንድ ጥናት አመልክቷል። በዚህ ረገድ ዛሬ ኢትዮጵያ የምትገኝበት ደረጃ በጣም ዝቅተኛ መሆኑን ጥናቱ ይናገራል። መለስካቸው አማ ነው ዘገባውን ያላከለን።
The African Report on Child Wellbeing 2018 Progress in the Child Friendliness of African Governments በሚል ርዕስ African Child Policy Forum በተሰኘ ድርጅት ዛሬ ይፋ የተደረገው ጥናት እንደሚያመለክተው ፈጣን የሆነው የአፍሪካ ህፃናት ቁጥር ተስማሚ ፖሊሲና እርምጃ ካልተወሰደ አደገኛ ውጤት ሊኖረው እንደሚችል በብርቱ ያስጠነቅቃል። ድርጅቱ ጥናቱን ዛሬ አመሻሹ ላይ በሂልተን ሆቴል ይፋ ሲያደርግ ያሰራጨው ጋዜጣዊ መግለጫ የአፍሪካ መንግስታት ቁጥራቸው በከፍተኛ ሁኔታ እያደገ ያለውን ህፃናትና ወጣቶችን ለማስተማር፣ ጤናቸውን ለመጠበቅና የተመጣጠነ ምግብ እንዲያገኙ ለማስቻል ዘላቂና መጠነ ሰፊ መዋለ ንዋይ መመደብ ካልቻሉ ከፍተኛ የሆነ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ችግር ያጋጥማቸዋል ይላል። የአፍሪካ ቻይልድ ፖሊሲ ፎረም መስራችና ዋና ዲሬክተር ዶክተር አሰፋ በቀለ የጥናቱ ዋና መልእክት ነው ያሉትንም ያቀረቡት በዚህ ድምጸት ነበር።
In fact, one of the central messages that comes out of this report is that Africa is at the crossroads.
በርግጥ የዚህ ዘገባ ዋና መልእክቶች ከሚባሉት መካከል አንዱ አፍሪካ በመስቀለኛ መንገድ መሆኗን የሚያሳየው ነው። በሚቀጥሉት 30 ዓመታት ግድም 1 ቢሊዮን ህፃናት ይኖሩናል። ልክ እንዳሳለፍናቸው 10 ዓመታት ወደፊትም የምንቀጥል ከሆነ 1 ቢሊዮን የተራቡ በሚገባ ያልተማሩ እናም በሳይንስና ቴክኖሎጂ በተራቀቀው ዓለም ውስጥ ሊወዳደሩ የማይችሉ ህፃናትና ወጣቶች ያዘች እጅግ አደገኛ አህጉር ትኖረናለች። ይህ ደግሞ ለአፍሪካ መጻኢ ዕድል አስፈሪ አንድምታ አለው። ይህ የጥናት ሪፖርት የተዘጋጀው ለህፃናት አመችነት መለኪያ ወይንም ቻይልድ ፍሬንድሊነስ ኢንዴክስ መሰረት በማድረግ እንደሆነ መግለጫው ያስገነዝባል። በዚህ መለኪያ መሰረት ከ52ቱ የአፍሪካ ሀገሮች ውስጥ ቀዳሚ የሆነችው ሞሪሸስ ናት። ኢትዮጵያ ደግሞ በ43ኛ ደረጃ ተቀምጣለች። ይህ የጥናት ሪፖርት ይፋ የተደረገው በድርጅቱ የባላደራ ቦርድ ሊቀመንበር በሚስስ ግራሳ ማሼል ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ወደሚቀጥለው ዘገባ ስንዘልቅ ደግሞ እስራኤል ጥገኝነት ፈላጊ አፍሪካውያንን ያለ ፈቃዳቸው ከሀገር የማስወጣት ፖሊሲዋን ማቆሟ ተገልጿል። ዳሩ ግን ጥገኝነት ያልተፈቀደላቸው ከ40,000 በላይ አፍሪካውያን ስደተኞች እስራኤል ውስጥ እንደሚገኙ ታውቋል። ሊንዳ ግራድስታይን ከቴል አቪቭ የዘገበችውን ሰለሞን ክፍሌ ያቀርባል።
ኤርትራዊው ሚካኤል አፈወርቂ እስራኤል ከደረሰ በኋላ የመጀመሪያ ሳምንት ቆይታው ምን ይመስል እንደነበር ያስታውሳል። በኪሱ አንዲት ሳንቲም እንኳ አልነበረውም። ሌሊቱን ያሳልፍ የነበረውም መናፈሻ መስክ ወይም ፓርክ ውስጥ ነበር። አሁን ከ8 ዓመታት በኋላ እነሆ ዕብራይስጥ ቋንቋ በደንብ አጥርቶ ይናገራል። እዚያው እስራኤል ውስጥ 2 ልጆች ካፈራ በኋላ እንኳ ግን እስራኤልን እንደ ቤቱ መቁጠር አልቻለም። ሚካኤል በዕብራይስጥ ቋንቋ ሁኔታውን እንዲህ ሲል ያስረዳል።
I'm not considered a resident, not considered anything. Like I'm in the air. I live from hand to mouth.
እንደ አንድ በሀገሪቱ የሚኖር ሰው ተደርግ ያልተቆጠርኩም። እንደ ምንም ነገር ነው የታየሁት። ዝም ብዬ አየር ላይ ነው ያለሁት። የምኖረውም ከእጅ ወደ አፍ አይነት ነው። ነገ የሚሆነውን አላውቅም። እኔና ልጆቼ ሁኔታችን የታወቀ ባለመሆኑ ቦታ የለንም ነው ያለው ኤርትራዊው ስደተኛ ሚካኤል አፈወርቂ። ቴል አቪቭ ከተማ በሚገኘው በአፍሪካ ሬፊጂ ዲቨሎፕመንት ሴንተር ከጥገኝነት ፈላጊዎች ጋር የሚሰሩ እስራኤላውያን ይህን መሰሉ አስተማማኝ ያልሆነ ኑሮ በማኅበረሰብ ውስጥ የሚፈጥረውን ጭንቀት ይረዳሉ። አንዳንድ ስደተኞች እንዲያውም በካሜራ ማንነታቸው እንዲታይ አይፈልጉም። ሱዳናዊቱ ስደተኛ ሶማያ እንዲህ ትላለች።
የወደፊት ዕጣ ፋንታችንን አናውቅም። እዚህ ነው የምንቆየው? ወደ መጣንበት እንመለሳለን? ህይወt ወዴት ነው ቀጥላይ የምትወስደን ማውቅ እንሻለን
እስካሁን ባለው ሁኔታ እስራኤል ውስጥ 40 ሺህ ጥገኝነት ፈላጊ ስደተኞች አገሪቱ ሰርተው መኖር የሚያስችላቸው ልዩ ቪዛ አላቸው የእስራኤል ጠቅላይ ፍርድ ቤትም መንግስት ለስደተኞቹ ልጆች ትምህርት በነጻ እንዲሰጥ ወስኗል መመሪያው ግን ነጻ ትምህርት እንዲያገኙ እንጂ የጤናና ሌሎች ጥቅማ ጥቅሞችን አይጨምርም ይበንዲ እንዳለ አሰሪዎች ለሰራተኞች ከሚከፍሉት ደሞዝ 20 ከመቶውን ቆርጦ በልዩ የባንክ ሂሳብ በማስቀመጥ ወደ ሀገራቸው ሲመለሱ እንዲሰጣቸው አንድ ለሰራተኞች መብት የቆመ ቡድን ይመክራል ኖዋ ኮፍማን
They feel the burden of the deposit law. They're running out of air. There's no more saving. There's nothing.
የሚፈጠረው ጫና ይሰማቸዋል። ከምንዋ ላይ ተቀንሶ ነው ተቀማጭ የሚኖራቸው። ምንም የለማ።
ሌሎች ስደተኞች ደግሞ አሰሪዎቻቸው ከዚህ ቀደም ከደሞዛቸው እየቆረጡ የወሰዱት ገንዘብ የት እንደገባ የሚያውቁት ነገር እንደሌለ ያስረዳሉ። ተቆርጦ የት እንደተቀመጠም የሚያሳይ ምንም ማረጋገጫ የለም ይላሉ። ሎላ በትግርኛ ቋንቋ አስረድታለች
I want my money back. It's my money that they took out of my salary every month.
ገንዘቤ እንዲመለስልኝ ይፈልጋለሁ። በየወሩ ከሰራሁበት ደሞዝ ቆርጠው የወሰዱት ገንዘብ ስለሆነ የራሴ ነው። ከኔ የሰረቁት ብዙ ሺ ዶላር እንዲመለስልኝ እፈልጋለሁ።
ሎላ የሁኔታ ለልጇ ምን ትርጉም እንደሚሰጥ ማሰቡ እንኳን በጣም ከባድ መሆኑንም ተናግራለች።
I am a refugee and I don't want him to go through what I did.
እኔ ስደተኛ ነኝ። ልጄም እኔ ባለፍኩበት አስቸጋሪ መንገድ እንዲጓዝ አልፈልግም። መጠሪያ የሚሆነው ሀገር እንዲኖረውና ህልሙን እውን ማድረግ እንዲችል ፈልጋለሁ።
ሎላ አንድ ቀን ተሳክቶላት ወደ ኤርትራ መመለስ እንደምትፈልግ መቼ እንደው ግን እንደማታውቅም ጨምራ አስረድታለች።
ጠቁ ነው ሙዚቃ ነው አይመስለኝም
የሙዚቃ አረፍት ያስፈልጋል ይያለ ነበር ንጉሱ
በጣም
ጀምሮታልም
ይታየኝ ማጫውቶ ብሏል ለሰውና ሰው ማውጣት
አይገባም ምን ይከተላል ይያስባል እና ድምጥ የት ያለ ዜማው ነው
ዝፋ ይሆንም ወይ
አዎ ጦራ ይሆንም ወይ ብሏል እውነትም ነው ንጉሱ ከየት እንዳገኘው ብቻ ጎበዝ ነው ደና አድርጎ ኮይድሮ ሙዚቃዎችን ተበስብልና
ጥሩ ነው። ይሄን የሚያስፈልገን እኮ የድሮዎቹን አድማጭም ይወዱ ያንን ነው። ከምሽቱ 3 ሰዓት ከ35 ደቂቃ ላይ ደርሰናል። የሚቀጥለው የመጀመሪያው ፕሮግራም አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ፍሳይ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የወይዘሮ ማዓዛ አሸናፊ የከፍተኛ ፍርድ ቤት ፕሬዝዳንት መሆን ተሞገሰ፣ የፈረንሳይ ፕሬዝዳንት ማክሮን በኢትዮጵያ የተደረገውን ለውጥ አደነቁ፣ አፍሪካ የመስኖ ስራን ለማጓላበት 9 ቢሊዮን ዶላር ለታገኝ እንደምችል ተገለጸ የሚሉት ጥቅሶች ነው በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው።
የዋሽንግተን ፖስት ጋዜጣ ድረገጽ ኢትዮጵያ ውስጥ በተጀመረው ሴቶችን ለከፍተኛ ስልጣን የመሾም እቅድ ጋር በተያያዘ የኢትዮጵያ ፓርላማ ለሴቶች መብት ሲታገሉ የቆዩትን ወይዘሮ ማዓዛ አሸናፊን የከፍተኛ ፍርድ ቤት ፕሬዝዳንት አድርጎ መሾሙን ዘግቧል። ማዓዛ አሸናፊ ካከናወኗቸው ተግባሮች አንዱ የሆሊውድ ኮከብ የሆነችው አንጀሊና ጆሊ በሰራችው ሲኒማ መቅረቡን ዘገባው ጠቅሷል። ወይዘሮ ማዓዛ በኢትዮጵያ ከፍተኛ ፍርድ ቤት ዳኛ ሆነው አገልግሏል። ገመንግስት ለሚያርቅ ኮሚሽንም በአማካሪነት ሰርቷል። የኢትዮጵያ የሴቶች ጠበቆች ማህበር መስርቷል። እናት ባንክ የተባለውን የመጀመሪያ ሴቶች ባንክን በመመስረት ተግባርም ረድተዋል።
ከሁሉም ዝና ያተረፈላቸው ግን በአንጀሊና ጆሊ የተሰራው ድፍረት ለሚለው ሲኒማ ምክንያት የሆነው ሽልማት ያስገኘው የስራቸው ውጤት መሆኑን ዋሽንግተን ፖስት ጋዜጣ ላይ የወጣው ዘገባ ጠቅሷል። የፊልሙ መሰረት ወይዘሮ ማዓዛ በዳኝነት የበየኑበት ጉዳይ ሲሆን ሴቶችን በግዴታ ጠልፎ በመውሰድ የግዴታ ጋብቻ ውስጥ እንዲገቡ የሚያደርገው ልምድ በኢትዮጵያ ህገ ወጥ እንዲሆን ለመደንገግ ማስቻሉን ዘገባው ስቷል። ከ22 ዓመታት በፊት የ14 ዓመት ዕድሜ የነበረችው አበራሽ በቀለ ሊያገባት በፈለገው ወንድ ተጠልፋ ተወሰደች። እሷ ታዲያ የጠለፋትን ሰው ተኩሳ በመግደሏ በግድያ ወንጀል ተከሰሰች።
ዳኛዋ ወይዘሮ ማዓዛ ታዲያ የተከሳሿ ክስ እንዲሰረዝ ከማድረግ አልፈው ወጣት ሴት ልጆችን የመጥለፉ ልምድ ውይይት እንዲካሄድበት አስቻሉ ይላል ዘገባው። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የአገሪቱን ፍርድ ቤት እንዲመሩ በመሰየም ለምክር ቤት ሲያቀርቧቸው በአገሪቱ የሚደረገውን ለውጥ እንዲሁም ፍትህና ዲሞክራሲ እንዲኖር የሚቀርበውን ጥያቄ የመተግበር ብቃት አላቸው ማለታቸውን የዋሽንግተን ፖስት ጋዜጣ ዘገባ ጠቅሷል። የጾታ እኩልነት በኢትዮጵያ ህገ መንግስት የሰፈረ ቢሆንም በተግባር የመዋል ስትራቴጂም ቢኖርም በተለይም በገጠር የሚኖሩ ሴቶች ባድሎና ለጾታ ተኮር በደል የተጋለጡ ናቸው። የትምህርት እድል ማግኘቱም በተለይም የሁለተኛ ደረጃ ትምህርት ተደራሽነት ላይ የወንዶች ያህሉን አይሆንም ሲል ዋሽንግተን ፖስት ጋዜጣ ላይ ወጣው ዘገባ አውስቷል።
AFP በሚል አህጽሮት የሚታወቀው የፈረንሳይ የዜና አገልግሎት በዘገበው መሰረት የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በያዝነው ሳምንት አውሮፓን በጎበኙበት ወቅት በሀገራቸው ላመጡት ለውጥ የፈረንሳይ ፕሬዚደንት ኢማኑኤል ማክሮን አሞግሰዋቸዋል። ጠቅላይ ሚኒስትሩ ከኤርትራ ጋር የሰላም ስምምነት በመፈረማቸው የኢኮኖሚ ለውጥ እንደሚያደርጉ በማስታወቃቸው ተቃዋሚዎች ወደ ሀገራቸው እንዲገቡ በማግባባታቸው በዓለም አቀፍ ደረጃ የተሞገሱ ቢሆንም 1.4 ሚሊዮን የሚሆኑ ዜጎችን ከመኖሪያቸው ያፈናቀለውና ደም ያፋሰሰው የዘር ግጭትን ለማቆም አልቻሉም ይላል AFP ላይ የወጣው ዘገባ።
በኢትዮጵያ ለውጥ በማምጣትና በአገሪቱ የሰፈነውን ውጥረት ለማርገብ በሚደረገው ጥረት የራሴንና የፈረንሳይን ድጋፍ አበረክታለሁ። ፈረንሳይ አገሮን ትወዳለች፣ እርሶ እያደረጉት ያለውንም ለውጥንም ታደንቃለች ሲሉ ማክሮን ፓሪስ ላይ በተደረገ ጋዜጣዊ ጉባኤ መናገራቸውን ዘገባው ጠቅሷል። ዶክተር አብይ በበኩላቸው ኢትዮጵያ ውስጥ የተስፋፋውን ግጭት በመላ አገሪቱ በሚካሄደው የሰላም ግንባታ ጥረት በኩል መፍትሄ ያገኛል ማለታቸውን የAFP ዘገባ አክሏል። የዘር ግጭት የለውጥ አጀንዳውን አይቀለብስም፣ የኢኮኖሚው ለውጥ ብልጽግናን በማምጣት ግጭቱን በማቆም ተግባር ይረዳል ማለታቸውን ዘገባው አውስቷል። የፈረንሳይ ባለስልጣኖች ከኢትዮጵያ ጋር ከትራንስፖርት ኢነርጂና ባህል ድረስ የሚሄድ የትብብር ስምምነት ፈርመዋል። የፈረንሳይ ባለሙያዎች ብሔራዊውን ቤተ መንግስት ለጎብኚዎች ክፍት ለማድረግ ስለሚቻልበት መንገድ ለማማከር ማቀዳቸውን የፈረንሳይ ዜና አገልግሎት ገልጿል።
ሮይተርስ የዜና አገልግሎት በበኩሉ የአፍሪካ መንግስታት የመስኖ ይዞታን እንዲያሻሽሉ የዓለም ባንክ፣ አፍሪካ ልማት ባንክና ከሌሎችም ድርጅቶች ጋር በመተባበር እስከ 9 ቢሊዮን ዶላር ለማቅረብ ቃል መግባቱን የዓለም ባንክ የእርሻ ውሃ ጠቢብ ስቲቨን ስኮምበርገር ገልጸዋል ይላል። ገንዘቡ ገና እየተሰባሰበ ቢሆንም ጠቀም ያለ ደረጃ ላይ በመድረሱ ብሩህ ተስፋ እንዳለ ስኮምበርገር ሳይገልጹ እንዳላለፉ ዘገባው አክሏል። የሚፈልገው ገንዘብ ከመጪው ዓመት አንስቶ ሊቀርብ እንደሚችል ዘገባው ገልጾ የአፍሪካ መንግስታት የመስኖ ስራ ሊያካሂዱባቸው የሚችሉ ቦታዎችን ለይቶ ለማወቅና ምን ያህል የውሃ ሀብት እንዳለ ለመገንዘብ የሚያስችላቸው የካርታ ስራዎችን ማሻሻል ለመሳሰሉት ተግባሮች ሊረዳ እንደሚችል ለአፍሪካ አረንጓዴ አብዮት ውህደት የምስራቅ አፍሪካ ክፍል ኃላፊ ንሁ ሀቢቲ መግለጻቸውን ዘገባው ጠቅሷል።
እንዲህ አይነቱ የካርታ ማሻሻል ስራ ኢትዮጵያን ጨምሮ በተለያዩ የአፍሪካ ሀገሮች የተሰራበት መሆኑን ዘገባው ገልጿል። በዓለም ደረጃ በእርሻ ምርት ኢኮኖሚ ከሚመሩት ሀገሮች አፍሪካ በጣም አነስተኛ መስኖና ማዳበሪያ እንደምትጠቀምም ዘገባው አውስቷል። ነገር ግን አፍሪካ ውስጥ በኢሲያና በላቲን አሜሪካ አመርቂ ውጤት ያስገኘውን አይነት አረንጓዴ አብዮት ለማምጣት ሲታሰብ የውሃ መራቆትና የአየር ለውጥ ችግር ሊያስከትል እንደሚችል መዘንጋት እንደማያስፈልግ የሮክፌለር ተቋም ፕሬዝዳንት ራጂብ ሻህ ማስገንዘባቸውን ዘገባው ጠቅሷል። በህንድ የሆነውን እንደ ምሳሌ ያቀርባል። ህንድ ለአስርት ዓመታት ያህል የአገሪቱን ምርት ከፍ ያደረገ የመስኖ ይዘት ስትጠቀም ከቆየች በኋላ በአንዳንድ አካባቢዎች ከከርሰ ምድር የሚገኘው የውሃ መጠን ቀንሶ በመስኖ የሚዳብር እርሻን በዘላቂነት ለመጠቀም በማይቻልበት ደረጃ ላይ መድረሱን ዘገባው አመልክቷል።
በጉዳዩ የተደረገ ጥናት እንደሚያሳየው በአንዳንድ የአፍሪካ ሀገሮች ያሉት የውሃ ሀብት መጠኖች የመስኖዎችና የውሃ አቅርቦት ተፈላጊነት እየጨመረ በመሄዱ በአንዳንድ የአፍሪካ ሀገሮች ያሉት የውሃ ሀብት መጠኖች እየቀነሱ መሄዳቸው ተገልጿል። ለምሳሌ በኢትዮጵያ ያለውን ሁኔታ ብንመለከት አነስተኛ የእርሻ ይዞታ ያላቸው ገበሬዎች የከርሰ ምድር ውሃን ስለሚጠቀሙ ተቀራማች እንደሚበዛበት በጥናቱ የተሳተፉት በአዲስ አበባ ዩኒቨርሲቲ የውሃ ሀብት ይዘት ባለሙያ አቶ በኃይሉ ብርሃኑ ማስረዳታቸውን ዘገባው ጠቅሷል። ለዚህ እንደ መፍትሄ ሊሆን የሚችለው የውሃ ሀብት አጠቃቀምን ከሌሎች የዓለም አገሮች ቴክኖሎጂና ልምድ መማር ያስፈልጋል ሲሉ ለአፍሪካ አረንጓዴ አብዮት ውህደት የምስራቅ አፍሪካ ክፍል ኃላፊ ንሁ ሀቲቦ ማስገንዘባቸውን የዋሽንግተን ፖስት ጋዜጣ አስነብቧል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
አዳነች ፍታዬ ነበረች ያቀረበችልን፣ እናመሰግናለን። ወደ ቀጣዩ ዝግጅት እናልፋለን። ባህልና ማህበረሰብ።
በመግቢያችን እንዳልነው በትናንቱ የባህልና ማህበረሰብ ፕሮግራም አስተዋውቀን ሳናቀርብ የጠረቅ ነበር ክፍል 2 ክፍል 1 ነው። ተከታዩ ሳታየር ወይም ስላቅ ከተሰኘው የጥበብ ዘርፍ የሚመደብ ፈጥኖም የብዙዎች ተከታታዮቹን ቀልብ ለመሳብና ተወዳጅነት ለማስረፍ ጭምር የታደለ ተከታታይ የቴሌቪዥን ድራማ ነው። የባህልና ማህበረሰብ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ከትዕይንቱ ጸሐፊና ዲሬክተር በኃይሉ ዋሴ እንዲሁም ከመሪ ተዋናዩ ሚካኤል ታምሬ ጋር ቆይታ አድርጓል። አጠር ያለውን የቅንብሩን ቀዳሚ ክፍል ይዞ ቀርቧል።
ከዚች ሀገር ላይ ስኳር ይቀራል።
ሰርክበት በጣም ከቆንጆ ሆኔ እኮ ያቋረጠው
ታይ ስኳሩ አይደለም ፋብሪካው የሚጠፋበት ሀገር ስኳር ጥቅም ያለ
አለማንኪ እኮ ነው። እንትን ቃር አስቸገረኝ። በቃ
የቃርኛ በጀት አለ ወይስ ኖ ስሞኪንግ እንደሚለው ኖ ድላይት ብዬ ስኳር ቃር አይለት?
ይቅርታ ጋር ሰርክበት አይደገምም።
ያንቺ ቅርታ ስኳሬን ያስመልሳል። እንዴት ነው እዚህ ካፌ ውስጥ ይቅርታ የረከሰው? አሁን ዞር ስል እንደገና ልትቀሚ እየተዘጋጀሽ ላይ ላይ አሁን ይቅርታ ትያለሽ። ይቅርታ እኮ ትልቅ ነገር ነው። ይቅርታ እኮ ትልቅ የማህበረሰቡ እሴት ነው። ይቅርታ እኮ ወንዶም ታውቁት ይሄንን በኋላ ማረገው ንግግር ላይ አጽኖ ሰጥቼ እናቀርባለሁ።
እሻክበት በቃ አጨንቋል እና በቃ ያፈጀውንች ከደሞ ሌላ አንድ ማንካ ስኳር ቆረጥ በቃ
አንድ ድገሚ ነው የእንጀራ ገመድሽ ምን ቆረጥ
እሺ ደግማለሁ አልደግምም ምን ቦታይ
በትዕይንቱ ከሚታዩት ምልልሶች ያንዱን ነው ያደመጣችሁት። ምን ልታዘዝ የጫዋታው ስም ነው። በቀልዳ ቀልድ ለዛ የተዋበው የፖለቲካ ስላቅ በስነ ጽሑፍ በመድረክ አለያም በስዕላዊ ስራዎች በማህበረሰብ ውስጥ እየታዩ ያሉ ማህበራዊ ህጸጾችንና ክስረቶችን ለመንቀስና ለመተቸት የሚውል የጥበብ ዘዬ ነው። ፈታ ዘና ብለው እንዲከተሉት የሚፈቅደው ይህ የጥበብ ዘዬ ታዲያ ባጫጭር ትዕይንቶች ሞላ እንጂ ከኮርኳሪነቱ ጋር ቀልጠፍ ያለው ቅብብል ጭብጡን በቅጡ ከታዳሚው ከማድረስ ግን አያግደውም። ዘዬው በግለሰቦች የተፈጸሙ ድርጊቶችን ብቻ ሳይሆን በቡድኖች አለያም በተቋማት በአስተዳደርና በመንግስት ሲደረጉ የሚስተዋሉ አጓጉል ወይም ያልሆኑ ያላቸውን ጉዳዮች ይተቻል ያጣጥላል። አሁን ከምን ልታዘዝ ካፌ ዘልቀናልና እንታደም።
እኔ ቆንጆ ዜማ ለመፍጠር ፍዳሽ እንትይ በኋላ ዋናው ነገር አምጥቶ ፍድሜሽ እንዳልፍ
እንዴ ምን ነው ደማ ዋናው ነገር
ባል
ባል
ሲማ ግን ባል እንደማቂያቱ እንደ ሻይ እንደ ስፕሪስ በትዛዝ ተቀባሪ አይደል
ይሰናው
ይቅርታ ዳኝ አንድ ቆንጆ ባል ተሰራልኛል ምን አይነት ይሁን ይችላል የሆነ ቆንጆ የጤም ያለ ረዘም ያለ ከነጭ ቁጭ ቆጋ ላጥሮ ጣጣጣ እንዳታጣቆ ካልከበት ይትንሽ መለስ ያለ
እሺ ድልዬ ችግር የለም ይመልሽ ማለት እንደሚሰራው ሻይ አርጎ ወበቱን ንስንስ አርጎ ይሄው ድልዬ አመሰግናለሁ ድልዬ
ባላልኝ ማለት ነው
ድልዬ ሚካኤል ታምሬ ከተዋናዮቹ አንዱ ነህ። በኃይሉ ዋሴ ዳይሬክተርና ደራሲ ምን ልታዘዝ እንዲያነጋግርም በተለየ ቅርበትም እንዲታይ በቂ ምክንያት ያለ ይመስለኛል። እንደ ተመልካች የማይነገሩ አንዳንዴም የማይደፈሩም ይመስሉ ትልልቅ የፖለቲካ ጉዳዮችን ይልቁንም ደግሞ ዛሬ በአገሪቱ ውስጥ እየሆኑ ያሉትን በቀልዳ ቀልድ ለዛ እየሰራችሁ ያላችሁበት ሁኔታ ነው የብዙዎችን ቀልብ ለመሳብ የታደለው። ሰው ዘንድ የፈጠረውን ሁኔታ እንዴት ተጀመረ እናንተም ይሄን ሀልገፍታችሁ ለመሄድ የፈቀዳችሁበት መንገድ በኃይሉ አንተ ጀምርልን እንደ ደራሲና እንደ ዳይሬክተር።
እሺ አሉላ ከሚስታገዝ በፊት ፊልሞች ሰራ ነበር እና ሀሳብ ማድረስ ሰው ጋር ደስ ይለኛል የተሰማኝን ነገርና ሚልታገዝን መስራፍሳፍል አንደኛ ቴሌቪዥን መሆኑ በቴሌቪዥን ስራ መስራፍሳፍል ነበር ምክንያቱም ተደራሹ በጣም ብዙ ነው። ሁለተኛ የካፌ በተፈጥሮ በጣም ብዙ ሀሳብ ማስገባትና ማስወጣት ይችላልና ይሄንን የካፌ ስራ መስራት ፈልግ ነበር። ከዛ ግን አገኘ መስራት አጋጣሚ ሆኖ ፊልም ይጨርሼ ነበርና ጓደኞቼ ጋር ያወራ መጣፍ ጀመርኩኝ። ይሄን መስራት አሁን መታየውን ታሪክ መጻፍ ሲጀምር ወደ ስክሪፕት ገባን። ከደሞዝ ባላል ጓደኛዬ አብሮኝ ከመጀመሪያ ጀምሮ በሀሳቡም በጽሁፉም ሲያገኝ ነበር። ጓደኛዬ ነው የሲዝን 1 ኮራይፋይ ነው አብሮኝ የጻፈው ጽኖና እየጻፈን እንግዲህ ለሰው እናሳየው ዋልንና የአክተሮች ማግኘት ጀመርን። ይህችን አገኘ ነው ከዛ ያቺበትን ይፈጽምልሽ ነገር ቀስ ይያለች ይያደገች ይያደገች መጣች። ካፌውን ምንናገው ተባለ። ካፌ ይገነባ ቢሰራ ይሻላል አለና አሁን የምታየው ካፌ አንድ መጋዘን ውስጥ የተሰራ ካፌ ነው። ስቱዲዮ ገነባን ማለት ነው። ካፌው እንደዛ ያለን ነው እንግዲህ ጀመረው።
አሁን የተመለከትኩት 17ኛ ሚል ክፍል ነው። ከዚያ በኋላ የተሰሩ ይኖር ይሆን ያላየኋቸው ወይስ እሱ የመጨረሻው ነው?
17ኛ
ነው የሚጨረሻው። 18 የመጪው ሆድ ነው። ግሩም። ያንተስ አጋጣሚዎች ምን ይመስላሉ? ምን ልታዘዝን ለመጻፍና ለማዘጋጀት በኃይሉ ሲነሳ እንዴት ነበር የተቀበልከው? ጠንከር ያሉ የፖለቲካ ጉዳዮች ያሳቁ እየከረከሩ የሚቀርቡበት ነው። በተከፈተ ልብ ይቻላል ብለ ተነሳ? ሁኔታዎች ይፈቅዳሉ አልክ?
የመጀመሪያ ስራ ላይ የተከፈተው በምን አይነት መልኩ መሄድ እንችላለን? ሊሄድበት የፈለገውን አቅጣጫ የሰማው ቀን ነው። እኛ እንደ ባለሙያ እንደ ወጣት እዚህ ሀገር በሚከሰቱ ነገሮች ቲፎዞ መሆን አንችልም። ደጋፊ አይደለንም የምንሆነው። የእኛ ጉዳይ ነው። የኔ ባለቤትነት ጉዳይ ነው። እገሌን አስከፍታለሁ፣ እገሌን አስቀይማለሁ የሚለው ስሜት ሳይኖር የምናየው የኔ ሀገር ካፌው ሀገርን ነው የሚመስለው እና በኔ ሀገር በኔ ካፌ ለሚፈጠሩ ነገሮች ምንድነው ነገር መናገር መቻል የሚለው ይሄንን ቅድም እንዳልኩ ሁለቱም ሶስቱም ክትል ታይቶ መቆም ከሆነ ይቆም ዋጋ የምንከፍልበት ጉዳይ ከሆነ ዋጋ የምንከፍልበት ግድ የለም የሚለው ይሄኛው ጥናት ነው በጣም የገፋኝ ወደዚህ ወደ ስራው የገፋኝ ከምንም ነገር በላይ እዛ ላይ ደግሞ እንዳለ በኃይሉ ድምንደሱ ሲነግር እንደነበረው ስራዎቹን ከሰራ በኋላ ከተጻፈ በኋላ ስክሪፕቶችን ስለሆነ ቁጭ ብለን እንወያይባቸዋለን እዚህ ጉዳይ ላይ በዚህኛው ጉዳይ ላይ ባላንስ አይደለም በዚህኛው ጉዳይ ላይ ልክ ለምሳሌ እናንተ ጣቢያችን እንደምታደርጉት ሁሉን ነገር በተቻለ መጠን የተመጣጠነ ከሁሉም ወገን የሆነች መረጃዎችን ከሁሉም ወገን ለመስጠት ትሞክራላችሁና በዛ የባላንስ መጠን በዛ የማመጣጠን መጠን ነገሮችን በሚያስያዋዛ መልኩ ማቅረብ አንችልም የኪነ ጥበባዊ ለገፈተን ማቅረብ አንችልም የሚለውን ቻሌንጅ ትልቁ የወደድኩት ነገር እና አብሬ ሊቀርብ የፈለኩት ትልቁን እሱ ነው። በዚህ አሁን በደረስንበት ደረጃ በዚህ ፍጥነት ይሆናል የሚል እውነት ለመናገር ማናችንም ያ ስሜት አልነበረም። እንደ ሙከራ የጀመርነው የነበረው ግን ቅድም ዋስ እንዳለ ያው በቅልብ ስለጀመርን 16ኛውን ካለም ጊዜ ሁሉ መስራት ቻለን ማለት ነው።
ግርም ነው። በኃይሉ ምንድን ነው ሀሳባችሁ? አሁን 17ኛው ክፍል ላይ ነው ያላችሁት። ሁኔታዎችም የበኩላቸውን ቅርጽ ይሰጡ ሊሆን ይችላል። በተግባር በተጨባጭ በአገር ውስጥ የሚታዩ አገራዊ ጉዳዮችንም ነው እና በለዛ የምታቀርቡት። ምንድን ነው የምታስቡት? ቀጣዮቹ ምዕራፎች ምን ይመስላሉ?
ስራውን ሲጀምረው አመት ከሶሩ ነው እንግዲህ አሁን ሲጀምር ምንድን ነው በሀሳብ ነጻነት የታፈኑ ሀሳቦች በጣም ሲቆዩ ሌላ ነገር ሆኖ ራሳቸውን ይገዛሉና ሀሳብ መገለጽ አለበት። አሁን ያለው የዓለም ቅርጽም ሀገራችን ቅርጽም የመታፈን ጊዜ አይደለም። በግልጽ ሀሳቦችን ማውራት አለብን። ሪስፖንስብል ሆነ ኃላፊነት ተሰምቶን መጠቆም አለብን። የምንጠቁማቸውን በአቆማችን ማለት ነው። ስለዚህ እስካሁን ከማህበረሰቡ ውስጥ ፖለቲካው ትልቅ ቦታ ስላለው ፖለቲክሱ ላይ ያመዘነ የሚመስሉ ጉዳዮች አንስተናል። ኦፍኮርስ ማህበረሰባዊ ጉዳዮችንም አንስተናል። ስለዚህ ወደፊትም በኃላፊነት ማህበረሰባዊ ጉዳዮችን እናነሳለን። መንቀስ ያለብንን ነገር እነቅሳለን። ጥቆማ እንሰጣለን። እንደዚህ እያለን እንቀጥላለን እናስባለን።
ተጋባዥ ተዋናዮች ይኖሯችኋል? እኔ ባየኋቸው ያወቅኳቸውን ብቻ እንዳልገድበው ከዋነኞቹ ፊት ለፊት አቶ ያልቅበት አሉ። እዛ ቦታ ማውቃቸው እስኪመስሉኝ ድረስ ነው። ሚካኤል ግሩም አድርገህ ተጫውተኸዋል።
አመሰግናለሁ። በጣም አሉላ
መስፍን ኃይለ ኢየሱስ፣ ዘቢባ ግርማ፣ መስከረም አበራ፣ ሰለሞን ተስፋዬ እና ሰለሞን ሙሄን ያየሁት። ሌሎች ተዋናዮች አሉ ወጣ ገባ የሚሉ ከሁኔታዎች ጋር የምትጨምሩ የምትቀንሷቸው?
አዎ ይመጣሉ። የሚመጡ ተዋናዮች አሉ። ልክ እንደ ሁኔታው ይመጣሉ ይሄዳሉ። እስካሁን ያሉን ካራክተር ስነዚ ተጠቀመን ያለ ነው። አለም ዩኒት እንግዲህ አሁን አመጣ ለማ ሄዶች ና
ርቅ እንግዳ
ያከፋፈቱ ከባድ ነው። ለሌሎች እንግዲህ እንደሚቀጥሉ እንጃ።
ሚካኤል የመጨረሻውን ጥያቄ ላንተ ላድርግ። በሌሎች ስራዎቻችሁ ቀደም ብዬ እንደጠቆምኩት ስራዎቻችሁን የማየት እድል ስላልነበረኝ ነው የመጀመሪያችሁ እንዳልሆነ አውቄያለሁ። በኃይሉ በሲኒማ ስራዎችም ላይ ተሳተፍ እንደሆነ ገልጸህልኛል። በዚህ ሰዓት ዝግጅታችን ለሚከታተሉ አድማጮች እናስፋሳቸው። ሚካኤል በምን በየትኞቹ ስራዎች ላይ ከዚህ ቀደም ተሳትፈሃል? ወጥ ሲኒማ ይሁኑ የመድረክ ዝግጅቶች ይሁኑ የሰራሃቸውን ንገረን።
አንድ ወደ 30-40 የሚጠጉ ሲኒማ ስራዎች ላይ ተሳትፍ ያለሁኝ፣ አንድ 6 የሚሆኑ የመድረክ ቲያትሮች ላይ ተሳትፍ ያለሁኝ። በአሁኑ ወቅት ደግሞ ከዛው ከእናት ጋ የመጠፉ ተክሌ ደስታ እሱ የሚያዘጋጀው አንድ ቲያትር አለ፣ መንታ መንገድ። እዚያ ላይ አሁንም በመድረክ ስራ ነው፣ እሱን እየሰራው ነው ያለሁት። ከዛ ውጭ የቴሌቪዥን ድራማዎች ከግድራን ከንዲት አንድ 6 ዓመት የቴሌ ድራማ አሁን ባለፈው ሳምንት ነው እሱ የሚያለቀው። ዛሬ ተሳትፍ ያሉ የሬዲዮ ድራማዎች ነው ላይ እንግሊዝ ተሳትፍ ያለሁ።
በርካታ እንደመሆናቸው ለመዘርዘር እንደማይመች እገምታለሁ። የኔ ቢጤውን ራቅ ያለውን ደግሞ እንዲህ ያሉ ግሩም ስራዎቻችሁ ፈልገን እንድንከታተል ያደርጋሉ። እንደው በዋናነት የሚጠቀሱ በገጸ ባህሪም ጎልቶ የወጡ ካሉ አንድ ሁለቱን ጠቃቅስልን እስኪ።
ያለህ የሚል ቲያትር ነበር፣ ከአዜ ቦርቅ ጋር የሰራ ነው። ከሽመልስ አበራ ጋር የተወነበት ነው። ከዛ ውጭ የቴሌቪዥን ድራማው ዳና ወደ 6 ዓመት አካባቢ ነው የሄደው። ባለፈው ሳምንት ነው ወደ ያለፈው። እነሱ ብዙዎች ሰዎች የሚያስታውሷቸው ይመስለኛል።
ግሩም አመሰግናለሁ። ሚካኤል የመጨረሻው እድል ያንተ ነው ብዬ ነበር። በኃይሉ ዋና ዋና ስራዎች ግን ብታስተዋውቀን።
እሺ፣ 6 ፊልሞች ይጽፍ ያለው ያ ልጅ፣ በልደቴ ቀን፣ አይራቅ፣ ሰኔ 30፣ ኢትዮጵያና በእናት መንገድ የሚሉ ፊልሞች ይጽፍ ያለው። ከእነዚህ 4ቱን አዘጋጅቻለሁ።
ወጣቶች ብለን ምናስተዋውቅም ስራዎቻችሁ ዳጎስ ያሉ መሆናቸውን የማየት እድል ባይገጥመኝም መገመት እችላለሁ። እንግዲህ ለእኔ የቤት ስራ ሰጥታችሁኛል። ተጨማሪ ስራዎቻችሁን እከታተላለሁ። በኃይሉ ዋሴ ዋጄ ቆልምጫ የቅጽል ስምን ሳልሰናበት ሙሉ ስም ነው የማየው። በኃይሉ ዋሴ ዋጄ የምን ልታዘዝ ደራሲና ዲሬክተር ሚካኤል ታምሬ ከተዋናዮቹ አንዱ። ምን ልታዘዝ የምትታዘዙ ከሆነ እንመጣለን ካፌያችሁ። እግዚአብሔር ይስጥልኝ። ለአሁኑ አድማጮች፣ ከምን ልታዘዝ ትዕይንት ጸሐፊና ዲሬክተር በኃይል ዋሴና ከመሪ ተዋናዩ ሚካኤል ታምሬ ጋር የጀመርነው ወግ አላበቃም። ተከታዩን ከረጅም ዓመታት የስደት ሕይወት በኋላ ባለፈው ወር ወደ ኢትዮጵያ በተጓዘችበት ወቅት በ17ኛው ክፍል ዝግጅታቸው ከተጫወተችው ሁለገቧ የምድርቅ ሰው ዓለም ፀሐይ ወዳጆ ጋር በሁዱ የራዲዮ መጽሔት ይመለሳሉ። ጠብቋቸው። ለአሁኑ ግን በኃይሉንና ሚካኤልን ላመስግንና ከትዕይንቶቻቸው ባንዱ ልሰናበት።
የካፌውን ታሪክ ያጠፋችሁትን ያህል ነው የሚሰማኝ።
ኧረ እኔ ምንም አውቀው ነገር የለም። ለካፌ መታሰሪያ ነው ነበር እንደጣፉ።
ጋሻ አልጠበት ቤቱን ሙሉ ቀለም ቀብተውታል። ይሄንስ ምን ቀብተውት ነው? ማነው ይሄ?
አልጠበት አልጠበት ማነው
እንዴ?
ምን ሆነ ነው ያንተ ቀለም የቀባው? አሁን አሜሪካ ሩቅ ነው?
ኧረ ለኔ ሩቅ ነው። አሜሪካ?
አሜሪካ ሩቅ ነው ወይ?
አዎ የሰላሳ አመት ታሪክ እኮ ነው። ዝም ብለ ቀለም ቀብተ በነዝላልነት ያጠፋው
እና 30 አመት ሙሉ ካፌው ቀለም አይቀባ?
ታሪክ እኮ ነው። ታሪክ ቀለም ይቀባ? እንዳሽ ያልቅበት እኮ የሰነበተ ነገር አይወድም ጭራሽ።
እንዴ እንደው ምን ይወኛል ነው በቀለም ያለው? ሌላ አስተዳዳሪ ቢወር ድሙል ነበር የሚያፈርሰው።
እውነት ጋሽ ያልቅበት የኔንም እድል አብረው ነው የቀቡት። ሆነ እኔ ግጥም ቢኖር ነው
1 ሚሊዮን ዲያስፖራ አለና 1 ሚሊዮን ታሪክ ይዘን እንቀመጣለን እንዴ?
ደግሞ እነሱ ምን አደረጋችኋቸው? ምን አውቃለሁ ጋሽ ያልቅበት አንድ ላይ ቀብቷቸው ይሆናል። ትልቅ ሰው እኮ አይወድም እሳቸው ጭራሽ። ትልቅ ሰው አይወድም ግጥም አይወድም። ምንድን ነው የሚወድም?
ምንም
እባክሽን አረፍ። ምን ልታዘዝ? በእኔ ግብዣ አንቺ መጨረሻ ከፊ ቤተም ዱፍ ቀብሽ። አሜሪካ መሄድ ስለምፈልግ አይደለም፣ በቃ ዲያስፖራ ሳይደርስ ስለሚለኝ። የግጥሜ መፋቅ ግን አላሳዘነሽም? በጣም አሳዝኖኛል እንጂ ግጥምሽን ግድግዳውን ፍቀንም ቢሆን እናውቀዋል። እንደው መሬት ይባኮታል። ይኸው በነካጆት እንደው ደግሞ የጻፉት እውነት እውነት አላስፈቅዶታል። ዛሬ የተጻፈ ግጥም እንደ ትናንትናው የሚጥም መስሎሽ ነው? ይሄ ማን ነው? አልቅበት እኮ ለምን ስም እንደሚጠፋኝ አልቅም እንጂ እንደማልቅበት አስታውቃለሁ። ስማ፣ ይሄ ግርግዳ ተፍቆ ግጥሙ መገኘት አለበት።
ኧረ ዲያስፖራ በመጣ ቁጥር ይሄ ግርግዳ ተፍቆ ካፌው ፍረስ።
ምን አለበት ለዲያስፖራ ምንስ ቢፋክ ደግሞ እኮ አሻራችንን በሙሉ በሆነ ባልሆኑ ባገኛችሁት ቀለም እየቀባችሁት ይሄን ቤት ታሪክ አልባ ልታደርጉት ነው። ነግሬሃለሁ፣ ቀለሙ ተፍቆ ግጥሙ መገኘት አለበት። አለበለዚያ ዋ
ሚዲያ ፎራ ትጥቅ አልፈቱም።
ጥሩ የሬዲዮ መጋዚን ማስታወቂያ ነው። እሁድ አድማጮች ይጠብቃሉ ብዬ አስባለሁ።
ምን ልታዘዝ?
የሚታይ ነው።
እናመሰግናለን አሉ ለአንተ ላስተዋወቀን። እንግዶቹንም ከመሰናበታችን በፊት አጠር ያለ ማጠቃለያ ዜና። ታሪካዊው የአባ ጅፋር ቤተ መንግስት ከእርጅና ብዛት በመጎዳቱ እድሳት እንደሚያስፈልገው በተደጋጋሚ ጥሪ ሲቀርብ እንደቆየ ይታወሳል። ዩናይትድ ስቴትስ ከኦሮሚያ ብሔራዊ ክልላዊ መንግስትና ከባህልና ቱሪዝም ሚኒስቴር ጋር በመተባበር እድሳቱን ለማካሄድ በተደረገ ስምምነት ፕሮጀክቱ ዛሬ በኢትዮጵያ የዩናይትድ ስቴትስ አምባሳደር በተገኙበት በይፋ ተጀምሯል። እስራኤል ጥገኝነት ፈላጊ አፍሪካውያንን አስገድዶ ከሀገር የማስወጣት ፖሊሲዋን መቀየሯ ተገልጿል። ዳሩ ግን ከ40 ሺህ በላይ ስደተኞች ጥገኝነት ጠይቀው እንዳልተፈቀደላቸው ነው የተገለጸው። ቱርክ ኢስታንቡል ሳውዲ አረቢያ ቆንስላ ውስጥ የተገደለውን ጋዜጠኛ ጃማል ካሾጂን አስከሬኑን በቀላሉ ለማስወገድ ይመቻቸው ዘንድ ቆራርጠው ወደ ፈሳሽነት ቀይረውታል ሲሉ አንድ የቱርክ ፕሬዝዳንት አማካሪና የሟቹ ጋዜጠኛ ጓደኛ መናገራቸውን ሀሪየት ጋዜጣ የቱርክ ጋዜጣ ዘግቧል።
የተከበራችሁ አድማጮች ለምሽቱ ያዘጋጀነው ፕሮግራም እዚህ ላይ ተጠናቋል። ፕሮግራሙን የመራልን ንጉሱ ታምሬ ነበረ።
በተቀሩት ባልደረቦቻችንም ስም የምንሰናበታችሁ ቆንጂት ታዬና
አዲሱ አበበ ነን። አብራችሁን ስለቆያችሁ እናመሰግናለን።
ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህና ደሩ።